ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በሚያስተላልፈው ዕለታዊ ስርጭት የዛሬ ቅዳሜ መስከረም 14 2009 ዓ.ም ፕሮግራሙን ጀመረ።
በአራቱም ድርጅቶች መካከል መበላለጥም ሆነ አንደኛው ከሌላኛው የሚያንስበት ሁኔታ የለም።
አባል ድርጅቶች ውስጥ ህወሓት የበላይ ብቻ ሳይሆን የብዙዎቹ አባል ድርጅቶች ፈጣሪም ነው። ግን ደግሞ በሂደት ሌሎችም ድርጅቶች እየተጠናከሩ የራሳቸውን ነጻነትና ማንነት እያጎለበቱ የመጡበትም ሁኔታ አለ።
የማውቃቸው የኦፒዶ ባለስልጣናት እኩል እንዳልሆኑም ብቻም ሳይሆን በአሽከርነት ደረጃ እንደተሰለፉ ይነግሩናል።
አቶ ታምራት ደጀኔ ከኢትዮጵያ የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት፣ አቶ ልደቱ አያሌው ከኢዴፓ ማዕከላዊ ምክር ቤት፣ ዶክተር መረራ ጉዲና ከኦሮሞ ፌዴራሊስት ኮንግረስ ናቸው በተከታታይ ሲናገሩ የሰማችኋቸው። በምሽቱ በስፋት ከምናስተናግደው ውይይት የተቀነጨበ ነው የሰማችሁት።
በአሁኑ ሰዓት ህዝባዊ ማዕበል በሀገሪቱ ውስጥም ተነስቶ ህዝባዊ ማዕበሉንም ለመቆጣጠር እንጂ ለመፍታት መንግስት እርምጃ የማይወስድና ይልቁንም ወደ ባሰ ችግር እያመራ ሰዎች በእሳትም ጭምር እያለቁ ባለበት ሁኔታ ይሄ ስርዓት እጅግ አደገኛ አካሄድ እንደሚሄድ ማየቴ እንደዚህ አይነት ስርዓት ውስጥ መኖር አልነበረብኝም የሚል ጸጸት ነው የሚሰማኝ።
የቀድሞው የኦሮሚያ ፕሬዚደንትና በሶስት ፌዴራል መስሪያ ቤቶች ሚኒስትር የነበሩት አቶ ጁነዲ ሳዶ ናቸው። ትናንት በቪኦኤ ፌስቡክ ከተካሄደ ቀጥታ ውይይት የተዘጋጀ ቅንብር ይዘናል። በዚህ ምሽት ብርሃን ኃይሉ ፕሮግራሙን ትመራለች። የማስተናግዳችሁ ሰሎሞን አባተ ነኝ። እስከ ምሽቱ አራት ሰዓት ከእኛ ጋር ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምን አምሽታችኋል። ዜናውን የማሰማው አዲሱ አበበ ነኝ። ጽዮን ግርማ ዛሬ በፕሮዲሰርነት እዚህ ስቱዲዮ ከእኛ ጋር ትገኛለች። የአፍሪካውያን አሜሪካውያን ታሪክና ባህል ብሔራዊ ቤተ መዘክር በመጀመሪያው አፍሪካ አሜሪካዊ ፕሬዚዳንት በባራክ ኦባማ ተመርቆ ዛሬ ተከፈተ። ባልደረባችን ቆንጅታዬ በስፍራው ተገኝታ ስታጠናቅር የቆየችውን ለእናንተ ለአድማጮች ለማድረስ ከኔ ጋር አጠር ያለ ውይይት ከዜና በኋላ ታደርጋለች። ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ሪፐብሊካኑ ዶናልድ ትራምፕና ዲሞክራቷ ሂለሪ ክሊንተን ለሰኞ ማታ ክርክራቸው የሚያደርጉትን ዝግጅት ዛሬ አቋርጠዋል። ምክንያት ነገ እሁድ ሁለቱም በመካከለኛው ምስራቅ የዩናይትድ ስቴትሱ ዋና ሸሪክ ከሆኑት ከእስራኤል ጠቅላይ ሚኒስትር ቤንጃሚን ነታንያሁ ጋር ስለሚገናኙ ለዚያ ዝግጅት። የነገ የሁለቱ የመገናኘታቸው ፕሮግራም ግን በኦፊሴል ከጠቅላይ ሚኒስትር ቤንጃሚን ነታንያሁ አልተሰማም። ነታንያሁ ባለፈው ሳምንት በኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ ለመካፈል እዚህ ዩናይትድ ስቴትስ እንደሚገኙ ይታወቃል። በሶሪያ ሽምቅ ተዋጊዎች ይዞታ ስር ባለው የአሌፖ አካባቢ የሚካሄደው የአየር ጥቃት 1.75 ሚሊዮን የሚሆነውን ሕዝብ ያለ ውሃ ማስቀረቱን የተባበሩት መንግስታት ድርጅት አስታወቀ። የተባበሩት መንግስታት ድርጅት የሕፃናት መርጃ ድርጅት ዩኒሴፍ እንዳስታወቀው ለሕዝብ ይደርስ የነበረው ቧንቧ የውሃ በአየር ጥቃቱ ከጥቅም ውጭ ሆኗል። አሁን አስቸኳይ የውሃ አቅርቦት እያመቻቸ እንደሆነም ነው ዩኒሴፍ ያስታወቀው። እስላማዊ መንግስት ነኝ ባዩ ሽብርተኛ ቡድን በሳውዲ አረቢያ ላይ ከፍተኛ ዛቻና ስጋት ደቅኗል። በዚህም አይሲስ የሳውዲን ሃይማኖታዊ አስተምህሮ እያጣመመ በማቅረብ አገር በቀል ሽብርተኞችን እየፈለፈለ እንደሆነ ይሰማል። የሳውዲ የደህንነት ኃይሎች በዚህ ሳምንት ወደ 17 ያህል ሰዎችን በሽብርተኛነት ጠርጥረው በቁጥጥር ስር አውለዋቸዋል። ተጠርጣሪዎቹ በአይሲስ ስር በሚገኝ 4 ህዋስ ውስጥ እየተንቀሳቀሱ እንደሆነም ነው የተነገረው። በቁጥጥር ስር የዋሉት ሰዎች በአገሪቱ 4 የኢኮኖሚና የደህንነት ተቋማት ላይ ጥቃት ለማካሄድም እንዳደቡ ተገልጧል። አፍጋኒስታን ውስጥ የሚገኙት የዩናይትድ ስቴትስና የኔቶ አዛዥ ጎረቤት አገር ፓኪስታን በሐቃኒ የሽብር መረብ ላይ ተገቢውንና አስፈላጊውን ጫና እንዳላደረገች አስታወቁ። የሐቃኒ ነውጠኛ መረብ በድንበሮች ላይ ጥቃት ለማካሄድ እያሴረ መሆኑን ነው አዛዡ ጨምረው የተናገሩት። በመጨረሻም የዘንድሮ የ2009 ዓ ም የመስቀል ደመራ በዓል ጎንደር ውስጥ በተለመደውና በቤተ ክርስቲያኒቱ ስርዓት መሠረት መስቀል አደባባይ እንደማይከበር ትናንት አንድ የአካባቢው የደብረ አለቃና ውሳኔ በተላለፈበት ስብሰባ የተካፈሉ አባት ለቪኦኤ ገልጠው ማስተላለፋችን ይታወሳል። ካህናቱ በተከላላው ህዝቡ ያቀረበው ጥያቄ አለመመለሱ የጸጥታ ሁኔታ አስተማማኝ አለመሆኑ ነው በአሉ መስቀል አደባባይ እንደተለመደው ሊከበር ያልቻለው ብለዋል። የጎንደር ሀገረ ስብከት ዋና ጻፊም በአሉ በቤተክርስቲያን ብቻ እንደሚከበር አረጋግጠው ሆኖም አሉ በጉዳዩ ላይ ቀጣይ ስብሰባ አለ። ዛሬ ማለዳ ከዚያው ከጎንደር ባረጋገጥነው መሰረት የዘንድሮን የደመራ በዓል መስቀል አደባባይ ማክበር እንዳልተቻለ ስብሰባው ያሳለፈው ውሳኔ ትክክል መሆኑን ተረድተናል። የጎንደር
የወጣቱ ያለው ሁኔታ ይወዩ ግር ያመጣል የሚል ከህዝቡ አንዳንድ እናቶችም ከህዝቡም ቀርቦ ልጆች ወጣቶቹ አንዳንድ ቲሸርትም ያሳትሙት ልብስም ያዘጋጁ ስላለ ያ ደግሞ ወደ ግጭት ያመራል እና እናንተ ብታስተካክሉት የሚል ከስብሰባ ነበር። በሀገረ ስብከቱ ጳጳሱ በነበሩበት የጎንደር በመላ አስተዳዳሪዎችና ካህናቱ ከያን ወንጌል መምህራን ሁሉ ነበሩና ሀሳብ ቀረበ። በየቤተክርስቲያኑ ይከበር ይሻላል በሚል ሁሉም አንድ ነው ተስማምቶ በየቤተክርስቲያኑ እንዲከበር ሆኗል። አሁን
የጎንደር መንበረ መንግስት መድኃኔ ዓለም አለቃና የአራቱ ጉባኤያት መምህር የተከበሩ ሊቀ ሊቃውንት እዝራ ሐዲስ ናቸው። አድማጮች፣ ዜናውም በዚሁ አበቃ።
Marching fire! Ready? Step!
ቀደም ሲል እንዳስተዋወቅነው የአፍሪካ አሜሪካውያን ባህልና ታሪክ የሚዘከርበት ብሔራዊ ሙዚየም ዛሬ በመጀመሪያው ጥቁር አሜሪካዊ ባራክ ኦባማ ተከፍቷል። ቆንጅት በስፍራው ነበርሽ፣ ምን ይዘሻል?
አዎ፣ እጅግ ብዙ ሕዝብ በተሰበሰበበትና በደመቀ ስነ ስርዓት አያሌ ታላላቅ መታሰቢያዎች፣ ቤተ መዘክሮችና ሐውልቶች በሚገኙበት ብሔራዊ ሞል ተብሎ በሚጠራው የአሜሪካ መዲና የዋሽንግተን ታሪካዊ ስፍራ የተገነባውን አዲሱን የስሚትሶኒያን የአፍሪካውያን አሜሪካውያን ታሪክና ባህል ቤተ መዘክር እጅግ በደመቀ ስነ ስርዓት የመጀመሪያው ጥቁር አሜሪካዊ የዚች ሀገር ፕሬዚደንት ባራክ ኦባማ መርቀው ከፍተዋል።
The towering glass, the artistry of the metalwork.
በዚህ ህንጻ ውስጥ የምንመለከተው ከመስታወቱ ከአርቱ ወይም ከኪነ ጥበቡ ስራ ከህንጻው ግርማ ሞገስ ባሻገር ይህን ስነ ስርዓት እጅግ ልዩ የሚያደርገው በውስጡ ያለው ታላቅና ግዙፍ ታሪክ ነው። እንደ አውሮፓ አቆጣጠር በ1830ዎቹ ጀነራል አንድሩ ጃክሰን እና ሄንሪ ክሌይ የተናገሩትንም እናነባለን። በዚህ ውስጥ
ለበርካታ ዓመታት ሲጠበቅ ቆይቶ በዋሽንግተን ሞል ላይ አዲሱ ተቋም የተገነባው አዲሱ ተቋም የሚዘክረው የአሜሪካ ታሪክ ለሀገራችን እርቅና ተሐድሶን የሚያበረታታ ይሆናል ብለዋል ፕሬዚደንቱ።
So this national museum helps to tell a richer
ስለዚህ ይህ ብሔራዊ ሙዚየም የዳበረና የተሟላ ማንነታችንን ይገልጣል። የባርነትንና የጭቆናችንን ያን ስርዓት ለመጣል የተደረጉ ተጋድሎዎችን የጉልበት ሰራተኞችን እርምጃና ተጋድሎ ያሳያል። እናም እኛነታችንን ማወቃችን ያስተሳስረናል፣ ባንድነትም ያቆመናል። ከሁሉም በላይ ሁላችንም አሜሪካውያን መሆናችንን ያስገነዝበናል። ስለዚህ የአፍሪካ አሜሪካውያን ታሪክ ከዋናው ከትልቁ የአሜሪካ ታሪክ ተነጥሎ አይታይም፣ ግን የአሜሪካ ዋናው ታሪክ ተደርጎ ይቆጠራል።
በስነ ስርዓቱ ላይ እንደ አውሮፓውያን አቆጣጠር በ2003 ዓ ም ይህ ቤተ መዘክር የሚገነባበትን ቦታ የፈቀደውን ሕግ የፈረሙት የወቅቱ ፕሬዚደንት ጆርጅ ደብሊው ቡሽ እና ባለቤታቸው ሎራ እንዲሁም የአሁንና የቀድሞ ከፍተኛ የመንግስት ባለስልጣናት፣ የምክር ቤት አባላት እንዲሁም በብዙ ሺዎች የተቆጠሩ የሚበዙት አፍሪካውያን አሜሪካውያን ተገኝተው ደስታቸውን ገልጸዋል። እውቁ የሲቪል መብቶች ተከራካሪ የጆርጂያው ዴሞክራት የምክር ቤት አባል John Lewis ከተናገሩት ውስጥ አንዱ ነበሩ።
We gather here today to dedicate a building, but this place is more than a building.
ዛሬ ተሰበሰብነው ህንጻውን ልንመርቅ ነው፣ ግን ይህ ከህንጻውም በላይ ነው። እውን ለመሆን የበቃ የህዝብ ህልም።
በ15ኛውና ኮንስቲትዩሽን ጎዳና መጋጠሚያ ላይ ያለው ይህ ግዙፍ ቤተ መዘክር ግንባታው የተጀመረው እንደ አውሮፓውያን አቆጣጠር በ2012 ዓ ም ፕሬዚደንት ባራክ ኦባማ ለሁለተኛ የስልጣን ዘመን በተመረጡበት ዓመት መሆኑ ነው። እጅግ ትዝታና ስሜት ቀስቃሽ የሆኑ ታሪካዊ ቅርሳ ቅርስና ቁሳቁሶች በዚህ ቤተ መዘክር ይገኛሉ። በዛሬው ስነ ስርዓት ላይ ከሁለት ልጆቿ ጋር ልትጎበኝ የመጣችውን ወይዘሮ ብዙ የተባለች አንዲት ወጣት አግኝቼ ነበር።
እዚህ የመጣሁበት ምክንያት ያው እዚህ ሀገር እንደመኖራችን መጠን ጥቁርም እንደመሆናችን መጠን ትንሿ ልጄም እዚህም ተወልዳለች። ያው እሷም አፍሪካን አሜሪካን ነች ማለት ነው። ግን የጥቁሮች ያለፈ ታሪክን ህይወትን ከእሱ ብዙ የምንማረው ነገር ስላለ ያው እሱን ለማሳየት ነው ማለት ነው። ታሪካቸውን ያለፉበትን ሁኔታ ለዚህ እንዴት እንደበቃን እኛም እዚህ መኖራችን ያው በእነሱ ትግልም ስለሆነ እንደ ጥቁር ህዝብ ስለዚህ እሱንም ለማሳየት ጭምር ነው።
በአጭር ጊዜ ጥሩ ቅንብር አዘጋጅተሻል። ተስፋለኝ ከተሰኞ እንደምትቀጥይ።
ከሰኞ ደግሞ ለቀሪውን እናቀርባለን። አዲሱ ለአሁኑ ይኸው ነው ያለን።
እናመሰግናለን ቆንጅት። ወደሚቀጥለው ፕሮግራም እናልፋለን።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትዝ በ22 ሜትር ባንድ በ13615 እና በ13860 ኪሎ ሄርትዝ በ25 ሜትር ባንድ በ12040 በ12080 በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የቅዳሜ መስከረም 14 2009 ዓ ም ምሽት ፕሮግራም ነው። የኢትዮጵያ ሕዝቦች አብዮታዊ ዲሞክራሲያዊ ግንባር ኢህአደግ አባል የሆኑ አራቱ ድርጅቶች ስላላቸው ቦታ፣ ክልሎች ራሳቸውን በነጻነት ስለማስተዳደር፣ በፌዴራል አስተዳደርና በክልሎች መካከል ስላለው ግንኙነት እንዲሁም በሌሎች ተዛማች ጉዳዮች ላይ ያተኩራል የዚህ ምሽት ውይይት። ሦስት እንግዶችን ጋብዘናል። ያነጋገረቻቸው አዳነች ፍስሐዬ ነች። ተወያዮቹ ራሳቸውን በማስተዋወቅ ይጀምራሉ።
መረራ ጉድና እባላለሁ። ኦሮሞ ፌዴራሊስት ኮንግሬስ ሊቀመንበርና የመድረክ ምክትል ሊቀመንበር ነኝ።
አቶ ታምራት ደጀኔ።
ታምራት ደጀኔ ከፌዴራል መንግስት ኮሚኒኬሽን ጉዳዮች የሚዲያ ልማት ዳይሬክተር ጀነራል።
አቶ ልደቱ።
ልደቱ አያሌው እባላለሁ። የኢዴፓ የማዕከላዊ ምክር ቤት አባል ነኝ።
እሺ፣ የኢትዮጵያ ገዢ ፓርቲ የሆነው ኢህአዴግ ማለት የኢትዮጵያ ህዝቦች አብዮታዊ ዲሞክራሲያዊ ግንባር አራት ድርጅቶችን ያቀፈ መሆኑ ይታወቃል። እና የስልጣን ክፍፍላቸው እንዴት ነው? ማለት በእኩልነት ላይ የተመሰረቱ ናቸው ወይስ የአንድ ፓርቲ የበላይነት ያለበት ነው? በአቶ ታምራት ደጀኔ እንጀምር።
ሁሉም ድርጅቶች የተመሰረቱት ያለፉት 50 ዓመታት በሀገራችን በተለያየ መልኩ ሲገለጽ የነበረው የዲሞክራሲ፣ የፍትህ፣ የልማት ጥያቄዎች እነሱ በሂደት ሌሎች ድርጅቶችን እየፈጠሩ ከተማሪዎች ንቅናቄ ጋር የተያያዘ ታሪክ አለው። በሂደት ግን ህወሓትና ብአዴን የተመሰረቱበት ሁኔታ ተፈጥሮ ሌሎችም ሁለቱ ድርጅቶች ከዛው ከኢህዴን ወጥተው በመንቀሳቀስ ላይ ይገኙበትና ከ1983 በኋላ እንደ ኢህአዴግ በጋራ አራቱ ፓርቲዎች እየመሩ ያሉበት ሁኔታ ነው ያለው። ስለዚህ በአራቱ ፓርቲዎች መካከል የትግል ልምድ እና የመሳሰለው ልዩነት ካልሆነ በስተቀር ተመሳሳይ አንድነትና ተመሳሳይ ፕሮግራም ያላቸው ሁሉም ከኢህአዴግ የፖለቲካ ፕሮግራምና መስመር ያላቸው የአባላት ምልመላቸውም ጠቅላላ አሰራራቸውም በዚሁ ላይ የተመሰረተ በመሆኑ በአራቱም ድርጅቶች መካከል መበላለጥም ሆነ አንደኛው ከሌላኛው የሚያንስበት ሁኔታ የለም።
እንግዲህ ይህን ጥያቄ ያነሳሁበት ዋና ምክንያት በህወሓት ስር ነበር የተሰባሰቡት እነዚህ ድርጅቶች እና የህወሓት የበላይነት እንዳለ ነው የሚነገር የነበረው። አሁንም በዛ መልክ እንደቀጠለ ነው የሚነገረው እና ይህን መሰረት በማድረግ ነው እንግዲህ።
አይ በህወሓት ስር የተሰባሰቡ አይደሉም። ይሄደን ሌሎቹም ወንድሞቼ ሊጨምሩ ይችላሉ። በኢትዮጵያ የትጥቅ ትግሉ እንቅስቃሴ ውስጥ ከነበሩት ድርጅቶች መካከል አንዱ ህወሓት ነው። ትክክል ነው። 67 አካባቢ ነው የተመሰረተው። ከዛ በኋላ 73 ላይ ኢህዴን ተመስርቷል። ኢህዴን በራሱ መንገድ በሰሜን ጎንደር እና ሰሜን ወሎ አካባቢ ሲንቀሳቀስ የነበረ ድርጅት ነው። ህወሓት ትግራይ ሲንቀሳቀስ የነበረ ድርጅት ነው። ስለዚህ ብአዴን ወይም ኢህዴን የህወሓት
ስር ሆኖ ሲንቀሳቀስ እንደሆነ ተደርጎ መሳሪያ የለበትም። እንደዚህ አይነት ታሪክ የለም። ከዛም በኋላ የተቀላቀሉት ለምሳሌ ኦህዴድን ካየን ኦህዴድ ከኢህዴን የወጣ ድርጅት ነው። ሌሎቹም እንደዚህ የደቡብ ህዝቦችም የዚህ የስምጥ ሽብርቆሮ ንቅናቄ የሚባሉ አስኳሉ በዚሁ በኢህዴን ውስጥ ተመስርቶ በሂደት ራሳቸውን ችለው የወጡበት ሁኔታ ነው ያለው እንጂ በህወሓት ውስጥ ሆነው የተመሰረቱ ወይም የህወሓት ሬፕሊካ ሆነው የወጡ ድርጅቶች እንዳልሆኑ ይሰመርበት ጥሩ ይመስለኛል።
እሺ፣ ዶክተር መረራ ጉዲና።
ዞሮ ዞሮ ድሮ ጆርጅ ኦርዌል የሚባል አንድ የታወቀ ደራሲ ነበር። ሁሉም የሶሻሊዝምን ብልሹነት፣ አስቸጋሪነት ለመግለጽ ሁሉም እንስሶች እኩል ናቸው፣ አንዳንድ እንስሶች ደግሞ ከሌሎች የተበለጠ እኩል ናቸው የሚል ብሎ ይጽፍ ነበር እና እኩልነታቸው እነዛ ይመስለኛል። ዞሮ ዞሮ እኩል ነን ካሉም ጥሩ ነው። እኩል እንዳልሆኑ ግን 100 ሚሊዮን የኢትዮጵያ ህዝቦች የሚያውቋቸው ይመስለኛል። አራቱንም ድርጅቶች በምን ደረጃ እንዳሉ እርግጠኛ ነኝ። የማውቃቸው የኦፒዶ ባለስልጣናት እኩል እንዳልሆኑም ብቻም ሳይሆን በአሽከርነት ደረጃ እንደተሰለፉ ይነግሩናል። ስለዚህ ጉዳዩን ለአከራካሪ ስላልመሰለች በዚህ ደረጃ በአሁኑ ሰዓት ማለት ነው ወደ ዋና መሰረታዊ የሀገራችን ፖለቲካ ጉዳዮች ብንሄድ ይሻላል።
ከመሰረቱ ለመነሳት ነው እንጂ ወደዛም እንሄዳለን። እና አቶ ልደቱ አያሌው፣
እንግዲህ ነገሩ አከራካሪ ሊሆን ይችላል፣ ግን ዞሮ ዞሮ ምንድን ነው ሶስት ነገሮችን ለይቶ ማየት ይጠይቃል። አንደኛ መርህ፣ በመርህ ደረጃ እኩል ናቸው ወይ የሚለውን ማየት ይቻላል። በመርህ ደረጃ እኩል ናቸው፣ መተዳደሪያ ደንባቸው የሚያሳየው እሱን ነው። ግን ደግሞ የድርጅቱን ታሪካዊ አመጣጥ ካየን በእርግጥ እኩል ናቸው ወይ የሚባለው ነገር አይደሉምም፣ ሊሆንም አይችልም። ምክንያቱም ታሪካዊ ሂደቱን ካየን ህወሓት ነው መጀመሪያ የተቋቋመው፣ ሌሎቹ ከዛ በኋላ የመጡ ናቸው። በመካከላቸው የነበረውን ነው በትጥቅ ትግሉ ወቅት ጀምሮ የነበረውን የኃይል ሚዛን ልዩነት ካየን ህወሓት ጠንካራ የነበረ የትግሉን ሀሳብ በማፍለቅና አቅጣጫ ሲዞ በመምራት የአንበሳውን ድርሻ የተጫወተ ነበረ። ይሄ ታሪካዊ ሂደት የመንግስት ስልጣን ከተያዘ በኋላ የቀጠለበት ሁኔታ አለ። በኢህአዴግ አባል ድርጅቶች ውስጥ ህወሓት የበላይ ብቻ ሳይሆን የብዙዎቹ አባል ድርጅቶች ፈጣሪም ነው። ግን ደግሞ መጀመሪያ የነበረው ሂደት አንድ መልክ ይዞ ቀጥሏል ደግሞ ሊባል አይችልም። በሂደት ሌሎቹም ድርጅቶች እየተጠናከሩ የራሳቸውን ነጻነትና ማንነት እያጎለበቱ የመጡበትም ሁኔታ አለ። በአጠቃላይ ግን ከትጥቅ ትግሉ ጀምሮ እስካሁን ባለው ሂደት ህወሓት ቀጥተኛ የሚሆን ተዘዋዋሪ የበላይነት እንዳለው መካድ አይቻልም። ይሄ እንግዲህ በመንግስት መዋቅርም በድርጅቱም ውስጥ ሲንጸባረቅ የነበረ ነው። ለኢትዮጵያ የፖለቲካ ችግርም አንድ መነሻ ምክንያት ነው ብሎ መውሰድም ይቻላል ብዬ ነው የማምነው።
እሺ፣ ወደ ዶክተር መረራ ልመለስና እነሱ ራሳቸውም ይላሉ ምንም ስልጣን እንደሌላቸው የታወቀ ነው ብለውኛል እና ትንሽ ቢያብራሩት እንደዛ ሲሉ።
ዞሮ ዞሮ እንግዲህ ምንድን ነው ለ25 ዓመታት አራቱም ድርጅቶች ጋር ኖረናል። መሪዎቻቸው ሲሾሙ ሲሽሩ፣ ለምሳሌ ኦፒዲዮ ቢያንስ ሁለቱ ፕሬዚደንቶች ሰሜን አሜሪካ ናቸው። እኛም ብንሆን መብትም ክብርም ስልጣንም አልነበረንም ብሎ የሚናገሩ ናቸው። ሀሰን አሊ የነበረው ለምሳሌ የኦሮሚያ ፕሬዚደንት ጄነዲ ሰዶ በአጋጣሚ ባለፈው ጊዜ አትላንታ ላይ አግኝቼ አነጋግረዋለሁ። ስለዚህ ባለስልጣናትም የነበሩት ቢያንስ ከእስር ቤቱ ከወጡ በኋላ ኦፒዶ መሪዎችን ህወሓት እንደሚሾም እንደሚሽር ይታወቃል። በብዙ የስልጣን እርከኖች ማን እንደሚያዝበት ይታወቃል። ባለፉት 25 ዓመታት ኢትዮጵያ ውስጥ ያለው አጠቃላይ የፖለቲካ ቁልፍ ይዞ ፈለገ ጊዜና ሰዓት መሪዎችን እየቀየረ ከሀገር እያባረረ እያሰረ ማንዳንዶቹን እና እናውቃለን ማለት ነው። እርግጠኛ ነኝ የኦፒዶ አባሎች የቢያድን አባሎች ጭምር የደቡብ እነዛው ይመስለኛል። ጠቅላይ ሚኒስትር ቢሆን ከነሱ ቢሆን ህዝቡም እኩል እንዳሆነ ያውቃቸዋል።
ሁሉም ያውቁታል። ምንም ስልጣን አልነበራቸውም ብለውኛል ዶክተር መረራ እና ይህንን ለመከላከል ወይም ደግሞ በመቃወም ደረጃ ያደረጉት ነገር አለ?
4-5 ምርጫዎች ዙር ገብተናል። በእነዚህ ምርጫዎች ስናነሳቸው የነበረው ለምሳሌ የኦፒዲዮ እኛ የምንንቀሳቀስበት አካባቢ የኦሮሞ ህዝብን መወከል እንዳልቻለ፣ የኦሮሞ ህዝብን መንግስት ውስጥ የምትወክሉ አይደላችሁም ብሎ ያው ኦሮሚያ አካባቢ ያለውን እየተናጠ ያለውን የህዝብ አመፅ
የህዝብ እንቅስቃሴ የህዝብ የመብት ትግል ይታያል እና ጉዳዩ በኦሮሚያ ደረጃ ለዚህ ነው ቢያስቢያስ እስከማውቀው ድረስ እንቃወም ነበር ስናነሳ ነበር። ፓርላማ ኦሮሚያ ምክር ቤትም አንስተናል ፓርላማ ላይም ስናነሳ ነበር። በየክልሎቻችን ላለፉት አትሊስት ሁለት አራት ዙር ምርጫ ውስጥ ተካፊ ያለው በእነዚህ አራቱ ዙሮች መሰረታዊ ጉዳይ አድርገን ስናነሳ ነበር። ዞሮ ዞሮ ምንድን ነው ቅድም እንዳልኩኝ ነ ፖለቲካ እማ ህዝብ እንዴት ያምናል ሰው እንዴት ያያል ነው ፐርሰፕሽን ነው። በዛ ደረጃ እነዚህ ድርጅቶች አሁን እኔ የማውቀው ለምሳሌ በተቻለ መጠን ኦፒዲዮ የኦሮሞ ህዝብን በዛ ደረጃ ሲቃወም ነበር። መሪዎቻቸው ጆናታን ንብዛ፣ ሀሰን አሊ፣ ጌነዲ ሰዶ፣ ድርባ ሂርቆ ብዙ ናቸው እኮ ከኢህአዴግ እየወጡ የቀደሙ ፕሬዚደንት ዶክተር ነጋሶ ጊዳዳን ጨምሮ የዚህ ድርጅት አባላት ይህንን እያዩ ከወጡ በኋላ ምስክር ይሰጣሉ። እንግዲህ ሀገር ፕሬዚደንት የነበረ ሰው ኩል አልነበርንም አሽከር ነበርን ስንታዘዝ ነበር ይሄ በክቶኛል ብዬ ነው የወጣው ብሎ በአደባባይ ለኢትዮጵያ ህዝብ የመሰከረበት ሁኔታ ነው ያለው።
አብሮ መታየት ያለበት ምንድን ነው ፐርሰፕሽን ሌላ ነው። እሱን እኮ ለማብራራት እኮ ነው የምንወያይ ያለ ነው። ፐርሰፕሽንና ሀቅን ወይም ፋክትን ለያይተን ለማቅረብ ነው እንግዲህ እናንተን ምሁራኑንና ባለስልጣኑን ያቅርበን ምወል
ምስክር ከፈለግሽ ከቀድሞ ፕሬዚደንት ጀምሮ 40 ሚሊዮን ኦሮሞዎችን ማቅረብ ይችላሉ።
እሺ በጣም ጥሩ ነው። አንድ
ህዋት ጋር እኩል እንዳልሆነ
እሺ
ህዝቡም እንደዛ እንደማምን አባሎቹም በሚሊዮኖች የሚቆጠሩ አላቸው አባሎች ኦፒዲዮ።
እሺ አብረው እንዲመሉ
ማምኑ አውቃለሁ።
ክልላዊ አስተዳደሮች ራሳቸው እውነት በነጻነት ያስተዳድራሉ ወይ የሚል ጥያቄ ማለና እሱንም አብረን አያይዘን ልመለስ መሰለኝ ወደ አቶ ታምራት ደጀኔ እና እንደገና እንመለሳለን። እሺ
በመጀመሪያ ደረጃ ዶክተር መረራ በእውነት እኔ አክብሮት አለኝ ለሚሰነዝሩት ሀሳብ፣ ግን አንዳንዱ ሀሳብ ትንሽ ከደረጃ የወረደ ነው። ለምሳሌ እሳቸው አባል የሆኑበት ድርጅት የመድረክ አባል ነው ብለዋል። በመድረክ ውስጥ እሳቸው ወከሉት ፓርቲ በዛ ደረጃ የሚፈረጅ ነው ወይ? ከራሳቸው ተነስተው እንደዛ ቢናገሩ እኔ የተሻለ ይመስለኛል። አሁን እኛ እየተነገርን ያለ ነው ስላለንበት ፓርቲ ነው። ሁለተኛ እነዚህ ፕሬዚደንት የነበሩ አሜሪካን ያሉ ምናምን ይባሉ እሱም በጊዜ እንሰው በአንድ ወይም በሌላ መልኩ በተለያዩ ግምገማዎች በራሱ ማክሮፎ የለቀቀ ሁሉ ስልጣን ላይ በነበረ ጊዜ ያልተናገረውን ነገር ከዛ በኋላ ቢናገረው ማንም የሚቀበለውም አይደለም፣ ተጨባጭነትም የለው። ስለዚህ ተጨባጭ ማስረጃ ተደርጎ ባይቀርብ እኔ ጥሩ ይመስለኛል። ሁለተኛ መስማማው ምንድን ነው አቶ ልደቱ እንዳሉት አንጻራዊ ልዩነቶች አሉ። በተለይ በህወሓትና በሌሎች ድርጅቶች መካከል በትጥቅ ትግል ወቅት በተሻለ መንገድ በሰው ኃይልም በመሳሪያ አቅምም በአደረጃጀትም በፖለቲካ ባለም ዝግጅነትም ከዚህ ጋር ከታየ በተከፈለው መስዋዕትነት እንደ ሂደት ሲታይ ህወሓት ትልቅ ድርሻ ነበረው የሚለው ነገር ማንም የሚክደው አይደለም። ብአዴንም አይክደው፣ ኦህዴድም አይክደው፣ ደቡብ ህዝቦች የሚክዱት አይደለም። ከዛ በኋላ በነበረው ሁኔታ ግን ኢህአዴግ ከተመሰረተ በኋላ ኢህአዴግን እንደተመሰረተም አካባቢ አሁንም የሀይል ሚዛኑ መነሻቸው ላይ ልዩነት ስለነበረው ይሄ ልዩነት እስከተወሰነ ድረስ የቀጠለበት ሁኔታ ነበር የነበረው። ከሪፐብሊኩ ምስረታ በኋላ ግን እያንዳንዱ ድርጅት የራሱን ክልል የሚያስተዳድርበት እድል የተመቻቸለት ሁኔታ በመፈጠሩ የራሱን ኮንስቲትዌንሲ የራሱን መራጭ ይዞ ነው ሲንቀሳቀስ የቆየው። ስለዚህ በኦሮሚያም ሆነ በአማራ ክልልም ሆነ በደቡብ ህዝቦች በትግራይም እያንዳንዱ ብሔራዊ ድርጅት በሚንቀሳቀስበት አካባቢ ያሉትን ህዝቦች ይሁንታና ድጋፍ እያገኘ የተንቀሳቀሰበትና እዚህ ደረጃ የደረሰበት ሁኔታ ነው ያለው። ስለዚህ ኦሮሚያ ላይ ህወሓት ነው ሲመራ የነበረው የሚለው ነገር ይሄ ዝም ብሎ ከጉልጭ ድንጭ አልፋ ውይይት ነው የሚሆነው። ይሄ ምንም ሊጨበጥ የሚችልና ሊታመንም ማለት ነው። በአማራ ክልልም በተመሳሳይ መንገድ ድርጅቱን ሲመሩ የነበሩ ሰዎች በፊትም የነበሩ አሁንም ያሉት የአማራ ተወላጆች ናቸው። እስከ ቀበሌ ድረስ ምናልባት ዶክተር መረራ ስልጣን የሚሉት የፌዴራል ስልጣን ከሆነ እሱ ሌላ ጉዳይ ነው። እሱም ለብቻው አይተም እንነጋገር
ወደዛ እንመጣል።
ከዛ ውጭ ግን ያለው መሰረተ ቢስ የሆነና ቢያንስ ቢያንስ ሳይንሳዊ ብናደርገው ጥሩ ይመስለኛል። ምክንያቱም ኮንስቲቱንሲ በሌለበት ሁኔታ ህወሓት ሊያስተዳድር አይችልም። የህወሓት ኮንስቲቱንሲ ያለው ትግራይ ክልል ነው። የብአዴን አማራ ክልል ነው። ኦህዴድ ኦሮሞ ህዝብ ባለበት በኦሮሚያ ክልል ነው። ስለዚህ በደምሳሳው ህወሓት ነው ሲመራ ቆየው ሌሎቹ ትታቸው ብሎ በዛ ደረጃ ማየቱ እኔ ትክክል አይመስለኝም።
እሺ አቶ ልደቱ፣ ክልላዊ አስተዳደሮች እውነት በነጻነት ራሳቸውን ያስተዳድራሉ ወይ የሚለውንም ይዘን ሌላም መናገር የሚፈልጉት ነጥብ ካለ
ወደ እርሶ ልምጣ። አቶ ወልደ፣
አቶ ታምራት መጀመሪያ ካቀረቡት ሀሳብ ትንሽ ለወጥ አድርገው የህወሓት የበላይነት ይንጸባረቅበት የነበረ ሂደት እንደነበረ ግን ያ ደግሞ ለውጥ እንዳለው ለማሳየት የሞከሩ ይመስለኛል። አትሊስት ይሄኛው አቀራረብ ይሻላል። ግን ያም ሆኖ በአሁኑም ተጨባጭ ሁኔታ አሁን ቅድም ካሉትም ጊዜ በኋላ የህወሓት የበላይነት በተለያዩ ሁኔታዎች ይገለጽ እንደነበር በተለይ በፌዴራል መንግስት አደረጃጀት ውስጥ በመከላከያ፣ በደህንነት፣ በፌዴራል ፖሊስ፣ በጠቅላይ ሚኒስትር ቢሮ፣ በውጭ ጉዳይ እያለ ልንቀጥል እንችላለን። በተለይ ፓወር ፖለቲክስ ባለባቸው ቁልፍ ቁልፍ ቦታዎች ላይ የህወሓት የበላይነት በግልጽ እንደነበረ የሚያሻማ አይመስለኝም፣ የሚያከራክር አይመስለኝም። ይሄ ነገር በተወሰነ በሂደት ለውጥ ነበረ ወይ የሚለው ነገር ሊያስማማን ይችላል። ግን የህወሓት የበላይነት መኖሩ ጥያቄ ውስጥ የሚገባ አይመስለኝም። ሁለተኛ ክልሎችም ላይ ስንመጣ የፌዴራል ስርዓቱ በወረቀት ላይ የተቀመጠውና በተግባር የምናየው አንድ አይደለም። ምክንያቱም ኢህአዴግ በጣም የተማከለ በሴንትራሊዝም የሚያምን ድርጅት ስለሆነ አብዛኛዎቹ ህጎች፣ መመሪያዎች በክልል ምክር ቤቶች ሳይሆን ከአዲስ አበባ ከሚኒስትሮች ምክር ቤት፣ ከኢህአዴግ ጽህፈት ቤት እና ከጠቅላይ ሚኒስትር ጽህፈት ቤት እየወጡ የሚሄዱ ህጎች ናቸው። አንዳንዶቹን ብዙዎቹን ህጎች ብናይ በክልል ደረጃ ያሉትን መመሪያዎቹን፣ ፖሊሶቹን ብናይ ፎቶኮፒ ናቸው፣ ልዩነትም የላቸውም። እንደየ አካባቢው ተጨባጭ ሁኔታ የወጡ ህጎች በጣም ውስን ናቸው የምናገኛቸው። ስለዚህ በዛም ረገድ ማዕከሉ ውስጥ ያለው የህወሓት የበላይነት በክልሎች ላይ ተጽዕኖ የለውም ብሎ መከራከርም የሚቻል አይመስለኝም። ዋናው ነገር ይሄ ነው። ግን ይሄ እኔ ዋናው ጥያቄ የሚሆነው የህወሓትን የበላይነት በአንዳንድ የተቃዋሚ ኃይሎች የትግራይ ህዝብ የበላይነት አድርጎ የማየት የተዛባ አስተሳሰብ አለ።
ወደዛ እንመጣለን፣ ወደዛ እንመጣለን ለብቻ።
እሺ፣ ስህተት ሊባል የሚችለው የህወሓት የበላይነት መኖር እኔ ታሪካዊ እውነታ ነው። እስካሁንም ድረስ ችግሩ እየተንከባለለ ግን እየቀነሰን ቢመጣ እየተንከባለለ የመጣበት ሁኔታ ነው ያለው እና የክልሎች ነጻነት ጉዳይ የኢትዮጵያ ህገ መንግስት ለክልሎች የሚሰጠው መብት በጣም ከፍተኛ መብት ነው። በጣም ጀነረስ ነው። ምናልባት በዓለምም ወደር የሌለው ነው ሊባል ይችላል። ክልሎች እስከ መገንጠል ድረስ ነው መብት ያላቸው። ይሄ መርህ ነው፣ በህግ ደረጃ የተቀመጠ ነው። በተግባር ስናይ ግን ሁሉ ነገር የሚወሰነው አዲስ አበባ 4 ኪሎ ነው። የፓርቲው ማዕከላዊነት ይህን መብት እንደገና በጓዳ በር ጠልፎ የወሰደበት ሁኔታ ነው ያለው እና በአሁኑ ወቅት ህገ መንግስቱን እንኳ የራሳቸው አድርገው ተቀብለው የነበሩ አካባቢዎች ህገ መንግስቱ በአግባቡ ተፈጻሚ ሊሆን አልቻለም፣ መብታችንን ተነጥቀናል በሚል አሁን በኦሮሚያና በተለያዩ አካባቢዎች የምናያቸው የፖለቲካ ቀውሶችም ከዚህ ጋር ተያይዘው የሚመጡ ናቸው። ስለዚህ ክልሎችስ በትክክል ራሳቸውን እያስተዳደሩ ነው ወይ የሚለው እዛ ክልል ውስጥ ያሉት ሰዎች የአካባቢው ተወላጆች ሊሆኑ ይችላሉ፣ ምን ጥርጥር የለው። ግን መመሪያው፣ ህጉ፣ ደንቡ ከየት ነው እየወጣ የሚመጣው? የማን ተጽዕኖ አለበት የሚለው ነገር እሱ አከራካሪ ይመስለኛል። የአንድ ድርጅት ተጽዕኖ በዛ ዙሪያ መኖሩ ብዙም የሚያከራክር አይመስለኝም ማለት ነው።
ከዚህ ጋር እንግዲህ የሚነሳ በተለይም ህወሓት የበላይነት የሚባለው በወታደራዊ ኃይል በወታደራዊ ክፍል ጀነራሎች ከፍተኛ ስልጣን ያላቸው አብዛኞቹ የህወሓት አባላት ናቸው ነው የሚባለው። እንግዲህ በዚህ ላይ ያሉት አቶ ታምራት
በጣም ጥሩ። ምናልባት አቶ ልደቱ በደንብ ያገኙኝ አይመስለኝም። እኔ ህወሓት የበላይነት ነበረ ብዬ ስል በትጥቅ ትግሉ ወቅት ከፍተኛ አቅም የነበረው ድርጅት ነበረ፣ ይሄ ማንም አይክደው። ከዛም በኋላ ግንቦት አዲስ አበባንም እስኪቆጣጠር ድረስ ከዛም በኋላ ሽግግር መንግስት ምስረታው ድረስ ያንኑ አቅም እንደገነባ የመጣበት ሁኔታ ነው። ይሄ ታሪካዊና ነባራዊ ሁኔታ ነው። ከዛ በኋላ ባለው የሪፐብሊክ መንግስት ሲመሰረት እያንዳንዱ ክልል ራሱን በራሱ የሚያስተዳድርበት፣ በክልሎቹ ደግሞ ተወደደም ተጠላ ምርጫ ተደርጎ በየክልሉ ያሉ ብሔራዊ ድርጅቶች አሸናፊ ሆነ የወጡበት ስለሆነም የህወሓት የበላይነት የሚባለው ነገር ከዛ በኋላ ባለው ሁኔታ እኔ በተጨባጭ ሊታይና ሊዳሰስ የማይችል ዝም ብሎ ከዚህ በፊት የህወሓት የበላይነት ነበር ሁሉም ነገር ወደ ትግራይ ሲባል የነበረበት በጣም የተሳሳተ ኋላ ቀር አመለካከት ተቀጽላ ካልሆነ በስተቀር በተጨባጭ ከሪፐብሊክ መንግስት ምስረታ በኋላ ከፌዴራል ስርዓቱ ምስረታ በኋላ እያንዳንዱ ክልል የራሱን በራሱ የሚያስተዳድርበት ሁኔታ ነው ያለው። አሁን ወደ ፌዴራል ስንመጣ የጋራ መንግስት ነው የፌዴራል መንግስት። በዚህ ውስጥ ክልሎች በምርጫው ስርዓቱ መሰረት ፓርላማ አብላጫ ድምጽ ያለው መንግስት ይመሰረታል ስለሚል አብላጫውን በሪዞን የሚንቀሳቀሱበት ሁኔታ ነው ያለው። ስለዚህ በፓርላማ ከወሰድን
አብዛኛው ተመራጭ እና አባል የፓርላማ አባል ከኦሮሚያ ነው የሚመጣው። ምክንያቱም ህዝቡ ብዙ ስለሆነ ከዛ ቀጥሎ አማራ እያለ ይሄዳል። እና ይሄ ምንድን ነው የሚያሳየው? በህግ አውጪው የመጨረሻው ህግ አውጪው አካል በፓርላማ ጭምር ያለው ሁኔታ ነባራዊ የኢትዮጵያ ሁኔታ በሚገልጽበት ሁኔታ እየተደራጀ መሆኑ እንግዲህ አንዳንድ ሰዎች መንግስት ሲባል የመስተዳድሩን ወይም የዚህ ስራ አስፈጻሚውን እየተመለከቱ የበላይነት አለ ቢለው ነገር ከዛ ጋር እየተያዘ የሚመስለው ይመስለኛል። እሱም ጋር ቢሆን በሚዛኑ ማየት ጠቃሚ ይመስለኛል። ከዚህ በፊት ትክክል ነው እንዳልኩት የራሱ ታሪካዊ ሂደትና ነባራዊ ሁኔታ ስለነበረ በወታደራዊ ክፍል ውስጥ በተለይ ሲኒየር በሆኑ አካባቢዎች ቁጥሩ በዛ ያለ የዋታ አመራር ነበር። ይሄ ግን ሪፎርም ይደረግ ተብሎ የማመጣጠን የኢትዮጵያን መምሰል አለበት ተብሎ አቅጣጫ ወርዶ በዚህ መሰረት ኢትዮጵያን የሚመስል ሰራዊት እየተፈጠረ ያለበት ሁኔታ ነው ያለው። አሁንም በዚህ ደረጃ በከፍተኛ ደረጃ እንዲህ አይነት ኮምፖዚሽን ሁሉንም የኢትዮጵያ ብሔር ብሔረሰቦች በአማከለ መንገድ እየተንቀሳቀሰ እና ይህንኑ ምስል ይዘ ያለበት ሁኔታ ነው ያለው። ከዛ ውጪ ይሄ የተወሰኑ ሴክተር መስሪያ ቤቶችን እየቆጠሩ በዛ ደረጃ ስልጣንን መለካት እኔ ተገቢ አይመስል። ስልጣን የሚባለው ወይ እንደ ሀዳዊ ስርዓት አይደለም። ይህ ስርዓት ስልጣን በህዝቦች እጅ ነው፣ ክልሎች ላይ ነው፣ በወሳኝ መልኩ ያሉ እስከ ቀበሌ ድረስ እያስተዳደሩ ያሉ ክልሎች ናቸው፣ ራሳቸውን በራሳቸው እያስተዳደሩ ያሉ። ስለዚህ ይሄ ህወሓት የበላይነት የሚባለው ነገር ምንም መሰረት የሌለው ጉዳይ ነው የሚሆነው ከላይ እስከ ታች ስለምናውቅ፣ በአማራ ክልልም ከላይ እስከ ቀበሌ የሚመራው ብአዴን ነው፣ በኦሮሚያም በተመሳሳይ መልኩ የሚመራው የኦሮሞ ተወላጅ ነው።
ከዚህ ጋር ተያይዞ እንግዲህ አንዳንድ ሰዎች ምን ያነሳሉ፣ ራሱ ይሄ ፌዴራላዊ አስተዳደር በብሔር ብሔረሰብ ሲመሰረት ህወሓትና የኦሮሞ ነጻነት ግንባር ያረቀቁትና እነሱ መሰረት የጣሉበት እንጂ የአማራው ክፍል አልተወከለበትም የሚል ጥያቄ ይነሳልና በዚህ ላይ ያሉት ዶክተር መረራ
ኖ ኖ የአማራው ክልል ልደቱ የተሻለ ከደ ይቀርባል። የአማራ ሆነ የኢትዮጵያ ውስጥ ምንድን ነው ውክልና የለም። የኦሮሞ ህዝብም የአማራ ህዝብም እኔ ኢህአዴግ ውስጥ ወይም አሁን ባለው ስልጣን ውስጥ ውክልና አለው የሚል እምነት የለኝም። ምርጫዎች አንስቷል ኢህአዴግ ተወካይ በአሁኑ ጊዜ ላለፉት አራት ዙሮች ምርጫዎች እንዴት እንደነበሩ፣ የህዝብ ድምጾች ሲዘረፉ እንዴት እንደነበሩ ለምሳሌ አዲስ አበባ ያለው ቢሮችን መጥቶ ማየት ይችላል። የህዝብ ድምጽ እንዴት ወደ ሽንት ቤት ተጥሎ ከዛ ህዝቡ ከአርሲ ከአምቦ ከየት ሰብስቦ እንዳመጣልን። ዋና ጉዳይ መሬት ላይ ያለው እውነታ ምንድን ነው ነው። መሬት ላይ ያለው እውነታ እነዚህ ከህወሓት ጋር ኢህአዴግ መሰረት ነው ያሉ ድርጅቶች እኩል መሆን አልቻሉም። እነዚህ አስተዳደሮች የሚባሉ ለምሳሌ የፌዴራል መንግስታት ተብሎ ስም የተሰጣቸው ከህገ መንግስቱ ውጭ ወረቀት ላይ ከተጻፈው ውጭ እነዚህ ስልጣኖች የላቸውም። ስልጣኖችን እንደሌላቸው ህዝቡም ያውቃል፣ እነሱም ያውቃሉ። ኢትዮጵያ ውስጥ ያለው የፖለቲካ ስልጣን ክፍፍል ፌዴራሊዝምም አያሳይም፣ ዲሞክራሲንም አያሳይም። ዲሞክራሲያዊም አይደለም፣ ፌዴራላዊም አይደለም። በዓለም ደረጃ በሚታወቁ የፖለቲካል ሳይንስ ምሁራን ኢትዮጵያ ውስጥ ያለው ስርዓት ዲሞክራሲያዊም ፌዴራላዊም አይደለም።
እሺ፣ አሁን ወደ አቶ ልደቱ አያሌው ልሄድ። እንግዲህ ይሄ አማራው አልተወከለም፣ ድሮም ቢሆን ከመጀመሪያም አልተወከለም የሚለው አጠር አድርገው ቢገልጹልን።
ውይይቱ አላበቃም። ተከታዩ ክፍል ከነገ በስቲያ በሰኞ ምሽት ዝግጅታችን ይቀርባል። ተወያዮቹንና አዳነችን ለዛሬ አመሰግናለሁ። ዝግጅቶቻችንን ከዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ላይ ማዳመጥ ትችላላችሁ። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ዝግጅቶቻችንን ተከታተሉ። አቶ ጁኔዲ ሳዶ የኦሮሚያ ክልል ፕሬዚደንት ነበሩ። የትራንስፖርትና መገናኛ፣ የሳይንስና ቴክኖሎጂ እንዲሁም የሲቪል ሰርቪስ ሚኒስትር ሆነውም ሰርተዋል። የአዲስ አበባ ዩኒቨርሲቲ የቦርድ ሰብሳቢም ነበሩ። በመንግስት ሰራተኛነት በአጠቃላይ ለ27 ዓመታት አገልግለዋል። ከኢትዮጵያ ከወጡ 5 ዓመት ሆኗቸዋል። አቶ ጁኔዲ ትናንት በቪኦኤ አማርኛው ፌስቡክ ገጽ ላይ በቀጥታ ስርጭት ተጠይቀው ነበር። የቃለ ምልልሱ የመጀመሪያ ክፍል ቀጥሎ ይቀርባል። ጽዮን ግርማ ነች አወያየቻቸው።
አቶ ጁነዲን ሳዶ እዚህ ዋሽንግተን ዲሲ የሚገኘው ቪኦኤ ስቱዲዮ መጥተው ቃለ ምልልስ ሊሰጡን ፈቃደኛ ስለሆኑ በጣም እናመሰግናለን። እንግዲህ አቶ ጁነዲን በኢትዮጵያ መንግስት በመንግስት መስሪያ ቤት ውስጥ ለ27 ዓመት አገልግለዋል። መጀመሪያ የኦሮሚያ ክልል ፕሬዚዳንት ነበሩ። ከዛ በኋላም በመንግስትነት ስልጣን ብቻ አይደለም የትራንስፖርትና መገናኛ ሚኒስቴር ነበሩ። እንደዚሁም የሳይንስና ቴክኖሎጂ ሚኒስቴር ነበሩ። ከዛም የሲቪል ሰርቪስ ሚኒስቴር ነበሩ። በአዲስ አበባ ዩኒቨርሲቲ ውስጥም የቦርድ ሰብሳቢ ነበሩ። ስለዚህ የእርሶ ስልጣን በጣም በርከት ያለና ብዙ ተሳትፎ የነበረበት ነበር። ከዛም ከወጡ በኋላ 5 ዓመታት አስቆጥረዋል። ጥያቄዎቻችን በእነዚህ ዙሪያ ሰፋ ያሉ ነው የሚሆኑት። ነገር ግን ያለን ሰዓት 1 ሰዓት ስለሆነ ለሚጠየቁት ጥያቄዎች አጠር አጠር ያለ ምላሽ በመስጠት ይተባበሩናል። እንደዚሁም ደግሞ በቀጥታ ይህ ቃለ ምልልሳችን የፌስቡክ ገጽ ላይ እየተላለፈ ስለሚገኝ አስቀድመንም በፌስቡክ ገጻችን ላይ ተከታታዮችና አድማጮች ጥያቄ እንዲሰጡን በጠየቅነው መሰረት በርካታ ጥያቄዎች መጥተዋል። እነዚህን ጥያቄዎች በምዕራፍ በምዕራፍ እናቀርብሎታለንና እንደው ከዛ ላይ ነው ከፌስቡክ ላይ ከተነሱት ጥያቄዎች ነው የምንጀምረው። መናገር የጀመሩት ከትላንትና ጀምሮ ነው እና አቶ አብርሃም የተባሉ በአዲስ አበባ ዩኒቨርሲቲ የስነ ጽሁፍና ፎልክሎር ክፍል ትምህርት ኃላፊ የነበሩ በኢሜይልም የላኩልን ጥያቄ አለ። ከትላንትና ጀምሮ መናገር ከጀመሩበት ጊዜ ጀምሮ ያሉትን ቃለ ምልልሶች ስከታተላቸው ነበር እና በኢህአዴግ መንግስት ውስጥ ለረጅም ዓመት ያገለገሉ መሆናቸው ይታወቃል እና በመጨረሻም ከመንግስት ሲወጡ እና ሲሰደዱ በራሱ ውሳኔ ነው ወይስ በመንግስት ውሳኔ ነው? ምክንያቱስ ምንድን ነው የሚል ጥያቄ ጠይቀዋል። ለሱ ጥያቄ መልስ አያይዘው ሲነግሩን እንደው ለ5 ዓመትስ የት ነበሩ የሚለውን የኔን ጥያቄ ጨምረው ቢመልሱልኝ።
መልካም። የተሰደድኩት በራሴ ውሳኔ ነው። ከወጣው 1-2 ወር በኋላ ደግሞ መንግስት ከሲቪል ሰርቪስ ሚኒስቴርነት መነሳቴን የሚገልጽ ደብዳቤ ጽፏል እኔ በሌለሁበት። ነገር ግን እርምጃውን የወሰድኩት በራሴ ነው። ባለፉት 5 ዓመት አልሆነም። እኔ ከኢትዮጵያ የወጣሁት ኦክቶበር 11 2012 ነው። ስለዚህ 4 ዓመት አካባቢ ነው። በአራቱ ዓመታት ውስጥ በተለያዩ የስደት ቦታዎች ቆይቻለሁ። አሜሪካ ከደረስኩ 2 ዓመት ተኩል ነው።
ከዚህ ጋር እንግዲህ ከተሰደዱ 5 ዓመት ያህል ሆኖታል ቆይተዋል። ግን በዚህ 5 ዓመት ጊዜ ውስጥ እንደው አንድ ጊዜ እንኳን የጠየቁት ሚዲያ የለም ወይስ ለምንድን ነው ያልተናገሩት? ወጥተው
ከሚዲያም ጋር ግንኙነት አልነበረኝም። የራሴንም እዚህ ሀገር እንግዲህ በስደት ኑሮ ሰው ሲመጣ እንደ አዲስ መቋቋም፣ ህጋዊ ነገሮችን የመጨረስ የራሱን የቻለ ጊዜ ነው የሚወስደው። ስለዚህ ያ ጊዜ ፈጅቶብኛል። አንደኛው በዚህ ምክንያት ነው እኔም ዝም ያልኩት። ጊዜው ሲደርስ ደግሞ አሁን ወጥቼ ለመናገር ችያለሁ።
ወደ አቶ አብርሃም አለሙ ጥያቄ ነው የምመለሰው። በስልጣን ዘመኖ ላጠፋቸው ጥፋቶች ይቅርታ መጠየቆትን ትናንትና ሰምተናል ብለዋል። ነገር ግን በዛ በጠየቁት ጥያቄ ውስጥ የጠየቁት የኦሮሞን ህዝብ ብቻ ነው። እርስዎ ግን በስልጣን ዘመኖትም እንደዚሁም ደግሞ በፌዴራል መንግስትም ስራ ውስጥ ተሳትፈዋል እና በፌዴራል መንግስት ጭምር በነበሩት በዛ ዘመን የኢትዮጵያ ህዝብ በሙሉ የበደሉ መስሉ አይሰማዎትም ወይ? ለምንድን ነው ከኢትዮጵያ ማህበረሰብ ውስጥ አንዱን ብቻ ነጥለው ይቅርታ የጠየቁት የሚል ጥያቄ አንስተዋል።
መልካም። ኦሮሚያ ክልል በግንባር ቀደምነት ለ4 ዓመት መርቻለሁ የክልሉ ፕሬዚዳንት በመሆን። በዚህ ምክንያት በርካታ ስራዎችን የሰራኋቸው አሉ። መልካም ነገሮችም ተሰርተዋል። ደግሞ ስህተትና ጉድለት ከማንም እንደማይጠፋ ሁሉ ስህተትና ጉድለቶች ይኖሩብኛል። በእነዚህ ምክንያቶች በግንባር ቀደምትነት ይቅርታ መጠየቄ የሚያሳስብ ወይም የሚያስቸግር ጉዳይ አይደለም። ትክክል ነው ብዬ ነው የማስበው። የኢትዮጵያን ሕዝብ በመንግስት በፌዴራል መንግስት ካቢኔት ለ6 ዓመት በማገልገል በተለያዩ ሀገራዊ ጉዳዮች ላይ ተሳትፍ ያለው ነገር ግን በግንባር ቀደምትነት እኔ የምሰጠው ውሳኔ አልነበረም። በአጠቃላይ ግን ስርዓቱን በማገልገሌ ስርዓቱ በአሁኑ ሰዓት በህዝብ ላይ ያደረሰ ባለው ችግር መጻጻቴን በኦሮሚያን በኦሮሞነቴ ብቻ ሳይሆን እንደ ሀገር እንደ አጠቃላይ ሀገር መጻጻቴን በተለያዩ ሚዲያዎች ገልጫለሁ ተጻጽቻለሁ።
አቶ ጁነዲን እንግዲህ አትላንትና ለአሜሪካ ድምጽም ለኦሮሚኛው ቋንቋ በሰጡት ቃለ ምልልስ እሱን ሰምተናል። ተጻጻትኩኝ ተጻጽቻለሁ ብለዋልና እንደው እስቲ ግልጽ አድርገው ነጥብ በነጥብ ቢያስቀምጡልን ለምን እንደ ተጻጻቱት ምን አድርጋለሁ ብለው ነው የተጻጻቱት?
ስርዓቱ የተባለውን ቃል የተገባውን የዴሞክራሲ የእኩልነት መብቶች ባለማረጋገጡና በአሁኑ ሰዓት ህዝባዊ ማዕበል በሀገሪቱ ውስጥም ተነስቶ በዚህ ምክንያት በዚህ ችግር ምክንያት ህዝባዊ ማዕበል ተነስቶ ህዝባዊ ማዕበሉንም ለመቆጣጠር እንጂ ለመፍታት መንግስት እርምጃ የማይወስድና ይልቁንም ወደ ባሰ ችግር እያመራ ህዝቦች እያለቁ ቤቶች እየተቃጠሉ ሰዎች እያለቁ በእሳትም ጭምር እያለቁ ባለበት ሁኔታ ይሄ ስርዓት እጅግ አደገኛ አካሄድ እንደሚሄድ ማየቴ እንደዚህ አይነት ስርዓት ውስጥ መኖር አልነበረብኝም የሚል ጸጸት ነው የሚሰማኝ።
በስልጣን ዘመኖ በነበሩበት ጊዜ ውስጥ እንደዚህ አይነት ስሜት ተሰምቶት ያቃል ከወጡ በኋላ ነው ወይስ እዛው ይያሉ? እንደ ይሄ ጥያቄ አንዳንዱ በፌስቡክም ላይ በገጻችን ላይ ተነስተዋልና በስልጣን ዘመኖ በአመራር ጊዜው በነበሩበት ጊዜ ይሄንን ነገር ማድረግ አልነበረብኝም ብለው የተጸጸቱበት ጊዜ ነበር ወይ ነው ወይስ አሁን ነው ይሄ ጸጸት የመጣው የሚል ጥያቄ ነው።
ከጊዜ ወደ ጊዜ እየባሰ ሁኔታዎች ወደ ከመሻሻል ይልቅ ወደ መባባስ እየሄዱ እንደሆነ አገር ቤቶኝም የምገነዘበው ነገር ነበር። በውስጥ ያሉ ቅራኔዎች የማይፈቱበት ሰው የማይደማመጥበት አይደለም በህዝብና መንግስት መካከል በህዝብ በመንግስት መካከል ራሱ በድርጅት አባላትና አመራር መካከል ያለ መደማመጥና ዲሞክራሲያዊ ስርዓት አለመኖር የመታፈን ችግሮች አሉ። ይሄ ችግር ከጊዜ ወደ ጊዜ እየባሰ አምባገነንነት እየገነነ የሄደበት ሁኔታ ተገንዝቤያለሁ። በአንድ ቀን አይደለም ሰው ተነስቶ ስደት የሚሄደው ቤተሰቡን በትኖ ልጆቹን ጥሎ ሀገሩን ያደገበትን የለፋበትን ጥሎ የሚሄደው በአንድ ቀን ኩርፊያ አይደለም። ይሄ የብዙ ጊዜ የተጠራቀመ ነው። ዛሬ ነገ ይሻሻላል ብለን ስንጠብቅ የሀገሪቱ ሁኔታ እየባሰበት እና ምንም መሻሻል እንደሌለው እና ተስፋ እንደሌለው በማወቄ ነው ቆርጬ ወጣሁት።
ጠለቅ ብለን ወደ ጉዳዮቹ ስንገባ እርሶ የሚጠቀሱት ወይም ደግሞ የሚወቀሱት በተለያዩ ጉዳዮች ነው። ለምሳሌ በኦሮሚያ ክልል ፕሬዝዳንት በነበሩበት ጊዜ የሚያነሱት የኦሮሞ ማህበረሰብ አካላት አሉ የሚያነሱት አንደኛው ጥያቄ አዲስ አበባ ወደ አዳማ ሲዞር እጃቸው ነበረበት በ1994 ዓመተ ምህረት ያንን የተቃወሙ ወጣት ተማሪዎች ከ300 በላይ ተማሪዎች እንዲታሰሩ ለተወሰነው ውሳኔ አቶ ጁነዲን እጃቸው አለበት። ከዛም በኋላ ደግሞ እነዚህ ተማሪዎች ከመሃል የት እንደደረሱም ያልታወቁ ተማሪዎች አሉ በሚል እንደው በቀጥታ በርሶ አመራር ስር የሚወቀሱበት ጉዳይ ነው። ስለዚህ ምን ይላሉ?
ይሄንን በጣም የሚያሳዝን ነው የማልቀበለው ነጥብ አለ። ከዛ ውስጥ 1% ብቻ ነው የሚቀበለው። 99% አልቀበልም፣ ትክክልም አይደለም። ምክንያቱም የኦሮሚያ ክልል ወደ መቀመጫው ወደ አዳማ እንዲያዞር ከኔ በፊት ነው የተወሰነው። በ1992 በኢትዮጵያ አቆጣጠር ሐምሌ ወር ውስጥ ጨፌ ኦሮሚያ አዳማ ተቀምጦ ፕሬዝዳንት ኩማ በነበሩበት ጊዜ የተወሰነ ነው። ህገ መንግስቱም ተቀይሯል፣ የኦሮሚያ ክልል መቀመጫ አዳማ እንዲሆን። ስለዚህ እኔን የሚመለከት ጉዳይ አይደለም። አንድ ሁለተኛ፣ እኔ ስራውን በጀመርኩበት ጊዜ ደብዳቤ ተጽፏል ከጠቅላይ ሚኒስትር ጽፈት ቤት አሁን ኦሮሚያ ክልል የሚገኝበትን ህንጻ ቦሌ መንገድ ላይ ያለውን እንድንለቅና ወደ አዳማ እንድንሄድ። ይሄን ደብዳቤ ተቀብዬ ነገር ግን ወደ ስራ ባለመተርጎም ጠቅላይ ሚኒስትሩ ጋር ሄጄ የቀድሞው ጠቅላይ ሚኒስትር ጋር ሄጄ ትክክል እንዳይደለ ይሄ ከፍተኛ የህዝብ ቁጣን የሚቀሰቅስ እንደሆነ ህንጻውን እንደውም ታይትል ዲዱ ካርታው በእኛ ስም እንዲሆንልን ከቀድሞ የደርግ ግብርና ሚኒስቴር ነው ያሰራው ከዚያ ወደ ኦሮሚያ ክልል እንዲዞር ከኦሮሚያ በፊንፊኔ ውስጥ ባለው ልዩ መብት ጋራ እንዲታይ ጠይቄያለሁ። በዚህና በተለያዩ ምክንያቶች የኦሮሚያ ክልል ጽፈት ቤት ዋናው ጽፈት ቤት የፕሬዝዳንቱ ማለት ነው እስከዛሬም ድረስ ከዛ እንዳይነሳ አድርጌያለሁ። ይሁንና ግፊቱ አለ ከውስጥ ህገ መንግስቱ ቀድሞውኑ ስለተቀየረ ቢሮዎች ወደዛ እንዲሄዱ ተደረገ። ሶ እኔ ማድረግ የምችለው ውሳኔው የተወሰነ ነው። ስራ አስፈጻሚው የድርጅቱ የኦህዲድ ስራ አስፈጻሚ ይሄንን ወስኗል። የተወሰኑ ጥቂት ቢሮዎችን ከ25 አካባቢ ቢሮዎች ነበሩ በዚያን ጊዜ ከ25 ቢሮዎች 8 የሚሆኑ አነስተኛ ቢሮዎችን ወደ አዳማ ማሸጋገር ጀመርን። ይሄን ጊዜ ሁላችሁም እንደምታውቁት ፕሮቴስት ተነሳ። ፕሮቴስቱ በእኛ በክልሉ ሃይ ስኩሎች ባሉ ተማሪዎች ነው የተነሳው። አዲስ አበባ ዩኒቨርሲቲ ተደረገ የሚባለው ከዚህም ጋር ሊሆን ይችላል በሌላ ምክንያት ሊሆን ይችላል። ይሄ የተደረገውን ፕሮቴስት የኛ ምናቀው ጉዳይ አይደለም ምክንያቱም ዩኒቨርሲቲውን የኦሮሚያ ክልል የሚያስተዳድረው አይደለም። ዩኒቨርሲቲው ተጠሪነቱ ለፌደራል መንግስት ነው። ልጆቹም ሲባረሩ እኔም ሆንኩ የኦሮሚያ ክልላዊ መንግስት አንድም እጅ የለበትም ትክክል አይደለም ለዚህ ነው አልቀበልም የሚያምለው።
የኦሮሚያ ክልል ራሱን በራሱ ፕሬዝዳንት ነው የዛ የኦሮሚያ ክልል ደግሞ ራሱን የሚያስተዳድር ነው። እንዴት የለሁበትም ሊሉ ይችላሉ። አንዱ ባለስልጣን ነው እዛ ውስጥ እና ውሳኔዎች ሲወሰኑ እኔ የለሁበትም የሚለው ነገር እንዴት
ዩኒቨርሲቲ እኮ በኦሮሚያ ክልል ስር አይተዳደርም።
ግን ጉዳዩ ከኦሮሚያ ክልል ጋር በተያያዘ የመጣ ተቃውሞ ነው
አይደለም? እኛ ዩኒቨርሲቲውንም ሆነ ተማሪዎቹን እኛ አይደለንም የምናስተዳድረው። የስልጣን ክልላችን ውስጥ አይደለም። የስልጣን ክልሉ ሁሉም ዩኒቨርሲቲዎች በክልል ያሉ ዩኒቨርሲቲዎችም ዛሬም ቢሆን አዳማን ብትወስድ ጎንደር ዩኒቨርሲቲን ብትወስድ ክልል አይደለም የሚያስተዳድረው በትምህርት ሚኒስቴር ስር ነው የሚተዳደረው። ሶ ይሄ በደንብ መታወቅ አለበት። እርግጥ ክልሎች በቦርድ በተለያዩ ተሳትፎ ያደርጋሉ። ነገር ግን ዩኒቨርሲቲዎች ተጠሪነታቸው የስልጣን ክልሉ የፌዴራል መንግስት ነው። ስለዚህ ፌዴራል መንግስት የሚወስናቸው ውሳኔዎች በየዕለቱ የሚወስናቸው ውሳኔዎች እኛ በቀጥታ የምናውቀው ነገር አይደለም። ቦርድም ውስጥ የኦሮሚያ ክልል በዚያን ጊዜ አልነበረበትም። ስለዚህ ይሄ ውሳኔ ተወስኖ ልጆቹ በዚህም ይሁን በተለያየ ምክንያት ልጆቹ ተባረሩ ተባለ። ከሳምንት በኋላ ነው እኔ የሰማሁት የልጆቹ መባረር ላይ ምንም አይነት ውሳኔም ይሁን አስተያየትም ይሁን ምንም ነገር አልነበረንም። የኔ እንደ ጉድለት ብዬ ማስበው ውሳኔው ከተወሰነ በኋላ እና ተከትሎ ግርግሮች እና ፕሮቴስቶች በሃይ ስኩሎች ውስጥ ስለተነሱ ይሄን ለማርገብ ወደ ኦሮሚያ ክልል ይመለስና የ300 ተማሪዎች የተባለው ኤግዛጀሬትድ የሆነ ጉዳይ ነው ይሄን ነገር የኦሮሚያ ክልል ይየው ተባለ እና ወደ ኦህዲድ መጣ። የኦህዲድ የድርጅት ጽፈት ቤት አይቶት በስራ አስፈጻሚ ተወያይተን የተወሰነው ምንድነው እነዚህ 300 ተማሪዎች የተባረሩት የፕሬዝዳንቱን የዩኒቨርሲቲውን ፕሬዝዳንት ሆስቴጅ አደረጉ ቢሮውን ከበው ያዙ። በዚህ ምክንያት አደገኛ አዝማሚያ ስለነበራቸው ዩኒቨርሲቲው አባረሯቸዋል የሚል ውሳኔ ይሄ ለህዝቡ ይገለጽ ተባለ እና ይሄ ውሳኔ ክልሉ ፌደራሉ ለኦህዲድ የነገረውን ኦህዲድ ደግሞ እኔ በሚዲያ እንድናገር ተደረገ። ያላደረኩት ነገር ያላመንኩበት ነገር ይሄን ነገር መናገሬ ስህተት ነው የኔ ጉድለት ነው የሚል ነገር ነው ያለኝ። ለህዝቡም የገለጽኩት ይሄንን ነው እንጂ ልጆቹን ያባረረው ልጆቹ የት እንደደረሱ አይታወቅም የሚል ልጆቹንም ቢሆን ወደኛ ክልል ከዛ በኋላ መተው ፕሮቴስት ያደረጉበት ያመለከቱበት ሁኔታ የለም። እኛ አስራቸዋቸዋል የሚባለው ነገር በፍጹም ትክክል አይደለም። ይሄ ነገር በጣም በጣም ኃጢያት ነው፣ ትክክል አይደለም። አንድም ተማሪ ከዩኒቨርሲቲ ተባረሩ የተባሉትን ተማሪዎች እኛን የሚመለከት ጉዳይ አይደለም። አላሰርናቸውም፣ የት እንዳሉም እኔ የማውቀው ጉዳይ አይደለም። በጣም በሚያሳዝን መልኩ ወደ እኔ ላይ የዞረበትን ሁኔታ እርግጥ በጣም በጣም የሚያሳዝነኝ ጉዳይ ነው። የራሴን ጉድለት ደግሞ ተቀብያለሁ።
ከዛ በኋላ እነዚህ ዩኒቨርሲቲ ተማሪዎች ወደ ዩኒቨርሲቲ ይመለሱ ወይም ወደ ቤተሰቦቻቸው ሂዱ ያቋርጡ የት እንደደረሱ የተከታተሉበት ሁኔታ ሳለ እንደው በግል
ኖ አልተከታተልኩም። ስንቱን በዚያን ጊዜ 8 ዩኒቨርሲቲዎች ነበሩ። ከ8 ዩኒቨርሲቲዎች ውስጥ የሚማሩ የነበሩ 10,600 አካባቢ ተማሪዎች ነበሩ ከኦሮሚያ ክልል በሁሉም በ8 ዩኒቨርሲቲዎች በፌደራል ዩኒቨርሲቲዎች። እነዚህን ሁሉ እኛ አይደለም የምንከታተለው። እኛ ምናስተዳድረው ከአንደኛ ክፍል እስከ ኮሌጅ እስከ ዲፕሎማ ያሉትን የኛ ጁሪስዲክሽን ነው በትምርት ስርዓቱ ውስጥ ከዛ በላይ ያሉትን እኛ እንከታተልም መከታተልም የምንችለው ጉዳይ አይደለም በዛ በነበረው ውጥረት ውስጥ እኛ ይሄንን ጉዳይ ሁሉ ተከትለን የያንዳንዱን ተማሪ ህይወት የምንከታተልበት ሁኔታ አልነበረ።
እንግዲህ ሌላ በኦሮሚያ ክልል ወቀሳ ከሚነሳው ጉዳዮች አንደኛው አሁን ለአለ ኦሮሚያ ክልል ውስጥ ለተፈጠረው ተቃውሞ መነሻ የነበረውን የማስተር ፕላን ጉዳይ እጃቸው አለበት የማስተር ፕላኑ ረቂቅ ንድፍ ሲነደፍና ሐሳቡ ሲቀርብ ያቶ ጁነዲን እጅ አለበት የሚሉ አስተያየት ጮች አሉ። በርግጥ እጆ ነበረበት ከነበረበትስ በምን ሐሳብ ነው ሐሳቡ የመጣው? አሁን ያለውንስ ሁኔታ በምን ያውታል?
የአዲስ አበባ ከተማ ማስተር ፕላን በሚመለከት ይሄም የሚመለከተኝ ጉዳይ አይደለም። ነገር ግን እኔ የኢኮኖሚ ልማት ዘርፍ ኃላፊ ሆኜ ለአንድ አመት አገልግዬ ነበር ወደ ፕሬዝዳንትነት ከመምጣቴ በፊት። በዚያን ወቅት የአዲስ አበባ ከተማ ማስተር ፕላን ተሰራ። ይሄው ማስተር ፕላን አሁን ብጥብጥ የጫረው ማስተር ፕላን ተሰራ። ማስተር ፕላኑ ተሰርቶ ኦሮሚያ ክልል የሚያቀው ነገር አልነበረም። ቀይ መስቀል ማዕከል እዚህ ሳሪስ አካባቢ በሚገኘው ትልቅ ሴሚናር ተዘጋጀ። በሴሚናሩ ላይ የኦሮሚያ ክልልም ተጠራ ተጋበዘ። በወቅቱ እኔና የኔ አማካሪ የነበረ ሰው እንድንሳተፍ ተደረገ። ሚስጥሩን ማናቅም ደብዳቤ ብቻ ነው የመጣው። ሶኒ እንዲህ ተደረገ። ሳይ ማስተር ፕላኑ ጠቅላላ የኦሮሚያ ክልልን አስተዳደር አፍርሶታል። የአዲስ አበባ ከተማ ዳር ድንበር በደቡብ በኩል እስከ ዝቋላ ተራራ ድረስ፣ በምስራቅ እስከ ሞጆ ሰንዳፋን ሆሎታን ጨምሮ ዙሪያውን አሁን ያሉትን ከተሞች ሁሉ ይዞ ነው የወጣው ካርታው። ሶ ካርታው ሲወጣ ይሄ በጣም ትክክል እንዳልሆነ ስተት እንደሆነ የኦሮሚያ ክልል በማያቀው ክልሉን ማፍረስ ስተት እንደሆነ ፖለቲካዊ ውሳኔ የሚጠይቅ እንጂ በቴክኒካል ሰዎች የሚቀርብ ጉዳይ እንዳልሆነ በግልጽ ተቃውሞ ስብሰባው ረግጬ ዶክመንቱን ይዤ ወጥቼ የኦሮሚያ ስራ አስፈጻሚ ኮሚቴ የሚባለው በዚያን ወቅት ካቢኔ ያልነበረ ፕሬዝዳንቱ የሚመራው 7 ስራ አስፈጻሚ ኮሚቴ በአስቸኳይ እንዲጠራ አድርጌ የከተማው ማዘጋጃ ቤትም እንዲጠራ ተደርጎ ያ ኦሮሚያ ክልልን የሚጠቅስ ካርታ በሙሉ እንዲሰረዝ አድርጌ ማስተር ፕላኑ እንዲቆም አደረኩኝ። ማስተር ፕላኑ እንዲቆም ብቻ ሳይሆን በአዲስ አበባና በኦሮሚያ ክልል መካከል ያሉ አካላይ ድንበር ቦታዎች ቤንችማርክ እንዲተከል ተደርጎ በለገጣፎ በሱሉልታ እንጦጦ ተራራ ላይ በሰበታ በኩል በአቃቂ በኩል በአራቱም አቅጣጫ ቤንችማርክ እንዲተከል አድርጌያለሁ። ዛሬ ከ15 አመት በኋላ ያው ማስተር ፕላን ነው የመጣው በሚስጥር ተይዞ። በዚያን ወቅት እኔ ባነሳሁት ፕሮቴስት እና ጩኸት የክልሉ መንግስትም ተቀብሎ በአጠቃላይ በአንድ ድምጽ ማስተር ፕላኑ ሪጀክት ተደርጓል። ዘ ሴም ማስተር ፕላን ነው፣ ትክክል አይደለም። ዛሬም ቢሆን ማስተር ፕላኑ ትክክል አይደለም በብዙ ምክንያቶች። የከተማውን ልማት ማንንም የሚጣላ የለም አይደለም። የከተማ ልማት ብቻ አይደለም፣ ህዝብ አለ፣ ባህል አለ፣ የህዝቡ ጥያቄ አለ። የህዝቡ ጥያቄ የኦሮሞ ህዝብ በፍንፍኔ ላይ ያለው ጥያቄ በህገ መንግስቱ ተቀምጦ ሲያበቃ 25 አመት ሙሉ አልመለሰም መንግስት። ይሄን ሳይመልስ እንደው የፍንፍኔን ካርታ የማስፋት አቅጣጫ ፍትሃዊ አይደለም፣ ዴሞክራሲያዊ አይደለም፣ ህጋዊም አይደለም። በዚህ ምክንያት ዛሬም የምቃወመው ነው። ማስተር ፕላኑን እንደውም አቁሜው 15 አመት አዘግይቼዋለሁ ሌላው ቢቀር እንጂ ማስተር ፕላኑ ላይ እጄ እንዴት ሊኖርበት እንደሚችል ከየት እንደሚመጣ ትክክል ያልሆነ አስተሳሰብ ነው።
ስለዚህ በነበረው ስልጣን ተሳሚነት ነበረው ማለት ነው። በቆዩበት ጊዜ
ይሄ እንግዲህ በ2000 አመተ ምህረት በዚያን ጊዜ እኔ የፓርቲ መባል አልነበርኩኝም። ይሄ ጉዳይ በጣም የሚያበሳጭ ነው የነበረው። በእውነት በጣም አስደንጋጭም ነበር። በዛ ጉዳይ ላይ መጮህ ነበረብኝ። የፓርቲ ማባል ስላልነበርኩ በአንጻራዊ ነጻ ሆኜ የተከራከርኩበትና የጮህኩበት የክልሉም አመራር ያን ጊዜ ነበረው የደነገጠበትና ማስተር ፕላኑ የመሬት የማስፋት ጉዳይ እንዲቆም የተደረገበት ሁኔታ ነው የነበረው።
አቶ ጅነድን እንግዲህ ከመጀመሪያ ጀምሮ ወደ አነሳናቸው ጥያቄ ልመለስ። በመግቢያዎት ላይ እና ትላንትናም ይቅርታ እንደጠየቁ ጠቅሰን ያለፍነውና አሁን እንግዲህ ወደ ዘርዘር ወዳሉት ጉዳዮች ስንገባ በአዲስ አበባ ዩኒቨርሲቲ ተማሪዎች ውስጥም እጆ እንደሌለበት፣ በማስተር ፕላን ውስጥም እጆ እንደሌለበት እየገለጹ ነው። የተጸጸቱና ይቅርታ የጠየቁበት እንደው አንድ ሁለት ሶስት ብለው ጥቀሱልኝ ብሎት ምን አድርጋለሁ፣ በምን ጉዳይ ነው አጥፍቻለሁ ብለው ይቅርታ የጠየቁት?
በግልጽ ለማስቀመጥ አንደኛ ይህንን የኢህአዴግን ስርዓት ለአስር ዓመት በአመራርነት በማገልገሌ ከ2001 እስከ 2011 12 በማገልገሌ ከፍተኛ ጸጸት ተሰምቶኛል። ሁለተኛ የኦሮሞ ተማሪዎች 300 የተባረሩት ምንም እንኳን የልጆቹን የማባረር ጉዳይ ላይ የማውቀው ነገርና እጄ የሌለበት በፍጹም የሌለበት ቢሆንም በማላቀው ጉዳይ ውሳኔው ቢወሰንም እንድናገር ቢወሰንም የተናገርኩት ነገር ስህተት መሆኑን ተናግሬ ይቅርታ ህዝቡን ጠይቄያለሁ። ስለዚህ እነዚህና እነዚህን የመሳሰሉ በተለይም በኮሙኒኬሽን ላይ ብዙ ጊዜ በስራ ላይ ምንናገራቸው ትክክል ያልሆኑ ህዝብን የሚያስቆጡ አስተሳሰቦችና አነጋገሮች አሉ። እነዚህን ሁሉ ይቅርታ ጠይቄያለሁ። ከዚህ በተረፈ በግሌ ከውጪ እንደሚወራው ልክ አሁን ማስተር ፕላኑን ለማውጣት እጁ አለበት እንደሚባለው ተገቢ ያልሆኑ አስተያየቶችና ስህተት የሆኑ በመሰረቱ እውነተኛ ያልሆኑ ነገሮች ሲወሩ ደግሞ በጣም ያሳዝነኛል።
ከኦሮሚያ ጉዳይ እንውጣና ሌላ ደግሞ የሚጠቀሱበት ጉዳይ የሙስሊም ኢትዮጵያውያን ጉዳይ ነው። ሙስሊም ኢትዮጵያውያን በተመለከተ እንግዲህ እርስዎ በቀጥታ ተሳትፎ እንደነበሩት የቪዲዮ ቴፕ ጭምር ልከው የጠየቁን አድማጭና ተከታይ ያሉን አብዱራሂም አህመድ ይባላሉ። የእሳቸውን ጥያቄ ላንብበው ለአቶ ጁነዲን የማቀርበው ጥያቄ ብለው፣ እንደሚታወቀው ኢህአዴግ የአህበሽን አስተምሮ ወደ ኢትዮጵያ በማስመጣት በግዳጅ የማጥመቅ ዘመቻ ሲያደርግ ቆይቷል። በዚህም የተሰደዱ አሉ፣ የታሰሩ አሉ፣ እንደዚሁም ህይወታቸው የጠፋ አለ። ይህንን አስተምሮ በማምጣትና በመጫን ደግሞ አቶ ጁነዲን በቀጥታ እጃቸው አለበት እና በዚህ ምክንያት የደረሱ ችግሮች አሉ። እንደተጠቀሰው የታሰሩ ህይወታቸው የጠፋ ብዙ ሰዎች አሉ እና በዚህ ምን ይላሉ? በዚህ ጉዳይ ላይ እኛ እሳቸውን ተጠያቂ እናደርጋለን ብሎ አንድ ጥያቄ ልኮልናል። ከቀድሞ የኦሮሚያ ክልል ፕሬዝዳንትና የሶስት ሚኒስትሮች መስሪያ ቤት ሚኒስትር አቶ ጁነዲን ሳዶ ጋር ያደረኩ ቆይታ አላበቃም። አቶ ጁነዲ በመጨረሻ ለተነሳው ጥያቄና ለሌሎች ጥያቄዎች የሰጡት ምላሽ ተካቶ ቀሪው የቃለ ምልልስ ክፍል በቀጣይ ፕሮግራሞች ይቀርባል። In a little tent, oh, and just like the river, I've been running ever since. It's been a long time coming, but I know a change gonna come. Oh, yes, it will. It's been too hard living, but I'm afraid to die, 'cause I don't know what's up there beyond the sky. It's been a long time coming, but I know a change gonna come.
This program has come to you from the Voice of America, Washington.